የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ እንደምናመሻችሁ አድማጮቻችን። ለምሽቱ በሳምንቱ ለእናንተ ካደረስናችሁ መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ።
በደቡብ ክልል ዋና ከተማ ሐዋሳና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑ አርማዎች እንዲወርዱና በህጋዊ አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል። ዝርዝሩ ከአጭር ቆይታ በኋላ ይሰማል።
በትውልድ ከተማው ጅጅጋና ሌሎች የሶማሌ ክልል ከተሞች ነዋሪዎች ላይ ጥቃት በደረሰበት ወቅት አብነት የሚሆን ተግባር የፈጸመ ወጣት ዛሬ አብሮን ያመሻል።
በሶሻል ሚዲያ እንድንገናኝ አድርጌ ሁላችን ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለስ ነገር በማድረግም ድምፅ እንዲሰማ አድርገናል። በሰዓቱ
ወጣት ሱራፌል ጥላይ ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል።
በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ባለሙያ ወጣቶችን ለማስተሳሰር እየጣረ ስለሚገኘው ተቋም እንዲሁም ደግሞ አበጃቸው የሚያሰኙ የፈጠራ ስራዎችን ከሰሞኑ ለእይታ ያበቁ ታዳጊዎችን የሚመለከቱ መሰናዶዎችም አሉ።
በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል።
ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀምር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ ዓመት ስታቲስቲክስ ሜጀር ነበር።
ገርል ኮዲንግ የተሰኘው ድርጅት ኃላፊና ከአሰልጣኞቹ መካከል አንዷ የሆኑትን በተለይም አበራን የሰማናቸው ዝርዝሩ ቆየት ብሎ ይሰማል።
የሙዚቃ ምርጫም ይኖረናል።
ኤደን ገርመውና ሀብታሙ ስዩም አብረናችሁ እናመሻለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩ እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደሚቀድመው ዘገባ እናመራለን። በደቡብ ክልል ዋና ከተማ ሐዋሳ፣ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል።
የወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የስራ ኃላፊዎች፣ የግል ድርጅቶችና ምልክቶችና አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ መግለጫውን ተመልክቶ ተጨማሪ ዘገባ ልኳል።
ወታደራዊ እዙ ባወጣው መግለጫ በደቡብ ክልል ዋና ከተማ ሐዋሳ፣ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያሉና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትዕዛዝ ሰጥቷል። ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የጸጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ፣ አርማና ምልክቶች ከመንግስት ተቋማት፣ ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታወቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30/2011 ዓ.ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንደሆኑ የክልሉ ጊዜያዊ ወታደራዊ እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዲሁም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ፣ በክልሉ በየትኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማም ሆነ ሰንደቅ ዓላማ በየትኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን፣ የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን፣ በክልሉ በሁሉም መዋቅሮች እስከ ቀበሌ ድረስ ህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሁፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትዕዛዝ ሰጥቷል። እነዚህ ትዕዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነም ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ወታደራዊ እዝ አሳስቧል። የክልል እኒሁን ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ሁከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮቻችን ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ወጣቶች ላይ መሰረት ያደረገ የአሜሪካ ድምጽ ራዲዮ መሰናዶ ነው። ወደ ቀጣዩ ዘገባ እናመራለን።
አዎ፣ ቀጣዩ ዘገባ እዚሁ ዩናይትድ ስቴትስ ውስጥ ነው። በተለይም ደግሞ በዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ ወጣት ኢትዮጵያውያን ባለሙያዎች የተሰባሰቡበት የጵ የተባለ ተቋም አለ። ኢትዮጵያ ውስጥ ካሉ ባለሙያዎች ጋር ትስስር መፍጠር መጀመሩን ከሰሞኑ ተሰምቷል።
ከ9 ዓመታት በፊት የተጀመረው ያንግ ኢትዮጵያን ፕሮፌሽናልስ ወይንም የፕ በአባልነት የያዛቸው 5000 ባለሙያዎች ኢትዮጵያ ካሉ ተመሳሳይ ሙያ ያላቸው ባለሙያዎች ጋር ትስስር እንዲፈጥሩና በሙያቸው አገራቸውን የሚያገለግሉበት መንገድ ማመቻቸት መጀመራቸውን ከመስራቾቹ አንዱ ሽመልስ መኮንን ለጋቢና ቪኦኤ ተናግረዋል። ሲሆን ግርማ ዝርዝር ጉዳዩን ትነግረናለች።
የኢትዮጵያን ፕሮፌሽናልስ ወይም ኦኤፒ የዛሬ 9 ዓመት ነው የተጀመረው። ሲጀመርም ምን የሚባል ነገር አለ? አንድነት ኃይል ነው የሚባል አለ እና በተለይ በአሜሪካን ሀገር አሁን ኢንዲያን ኮሚኒቲዎች፣ ጁዊሽ ኮሚኒቲዎች፣ ሌሎቹ ስታቂ የሚታወቁበት መለያ አላቸው። እሱ ምንድን ነው? እርስ በርስ የመረዳዳት አንዱ ብቻውን አያድግም፣ ሌላውንም ይዞት ነው የሚያድገው። ኢኮኖሚ፣ በትምህርት፣ በስራ በመረዳዳት እንደውም አንዳንድ ጊዜ ገና ለምሳሌ ከሲንጋፖር ወይም ደግሞ ከሌላ ሀገር የሚነሳ ሰው እዚህ ያለ ሰው ሁሉ ነገር ያመቻችለታል እና እኛም ደግሞ እዛ ትልቁ ደግሞ ዋናው ነገር የሚያመቻችበት መድረክ ኔትወርኪንግ ነው። የፕም በባለፉት 9 ዓመታት ከ80 በላይ የተለያዩ ዝግጅቶች አዘጋጅተናል። እዚህ ያሉትን ፕሮፌሽናሎች እየተገናኙ እውቀት እንዲቀያየሩ፣ ሪሶርስ እንዲያደርጉ፣ አንዱ ለኛው ስለ ስራ ቦታ ስለማደግ ኢንፎርሜሽን እንዲቀያየሩ፣ በሙያቸው ስኬታማ የሆኑ ኢትዮጵያኖች ለወጣቶቹ ልምድ እንዲያካፍሉ፣ ፕሮፌሽናል ስራ የላቸውም እየመጡ ስራ ባላቸው ሰዎች ጋይድ እየተደረጉ አቅጣጫ እየተሰጣቸው ስራ እንዲያገኙ የምናደርግባቸው መድረኮች ናቸው። ስለዚህ እዚህም ያለውን ብቻ ሳይሆን ከኢትዮጵያ የሚወጡትንም ወደ ፕሮፌሽናል ስራ የምናስገባበት ትልቁ መድረክ ነው። ኔትወርኪንግ ይመኛል።
እንደዚህ ያለ የማስተሳሰሪያ መንገድ የሚሰጠው ጥቅም ምንድን ነው?
አንድ ምሳሌ ስጥሽ። አሁን አሜሪካን በመጣሁበት ጊዜ በሙያ ስራ ለማግኘት የማውቀው ሰው አልነበረም። በኢኮኖሚክስ የተማረ ሰው ወይም ደግሞ ኢትዮጵያኖች ፕሮፌሽናሎች የማግኘት እድሉ አልነበረም። እንደዛሬ ፌስቡክ ምንም አልነበረም እና የዛኔ በራሴ ማስጨርጨር ነበረብኝ። ብዙ ሰው በራሱ መንገድ ይሄድና በጣም ብዙ አመት ይፈጅበታል። አላስፈላጊ ኮስት ያወጣል፣ አላስፈላጊ ጊዜ ይፈጅበታል። ግን በአሁኑ ሰዓት ለምሳሌ ኢኮኖሚክስ ተመርቆ ከኢትዮጵያ የመጣ ሰው ቢኖር አሜሪካን ሀገር እኔ ጋር ቢገናኝ በአንድ ሰዓት ውስጥ የት ቦታ ስራ ማመልከት እንዳለበት፣ ሬዚዩም እንዴት አድርጎ ማዘጋጀት እንዳለበት፣ ኢንተርቪው ላይ ራሱ እንዴት ነው ያዘጋጀው፣ ስራ ላይ ሲገባ የመጀመሪያውን 1-2-3 ወር እንዴት ራሱን አዘጋጅቶ በህሊናም በእውቀትም በሪሶርስ መግባት እንዳለበት ልረዳው እችላለሁኝ። እና ያ ነገር ደግሞ ግዴታ በኢትዮጵያ የተቀመጠን ሰው ልትረጃው አትችልም። እንደ የፕ አይነት መድረክ መጥቶ ከኔ ጋር ኔትወርክ ማድረግ አለ በት ማለት ነው። ስለዚህ ይህን አንድ ኤግዛምፕል አንድ ምሳሌ በየሙያው ብታሰፊው ከብዙ ሰዎች ጋር ሲገናኙ በኮሚኒቲ ወይም ደግሞ በኢትዮጵያ ማህበረሰብ ደረጃ ትልቅ ውጤት ያመጣል ማለት ነው እና ትልቁ ጥቅሙ እሱ ነው።
አሁን በቅርቡ ኢትዮጵያ ደርሳችሁ መጥታችኋል። እንግዲህ ከአንተ ጋር አብሮ መስፍን ጌታነህ መስራች ነው። ምን አድርጋችሁ ነው የመጣችሁት ኢትዮጵያ?
የፕ ለ9 ዓመት ያክል አብዛኛው ስራችን በአሜሪካን ሀገር ነበር የተወሰነው። እዚህ ያለው ሰው ስራ እንዲያገኝ፣ ስራም ያለው ሰው ራሱ እየተረዳዳ በህይወቱ ውጤታማ እንዲሆን ማድረግ ነበረ። ባለፈው አመት አንድ ኢኒሽቲቭ ጀመር። እሱም ምንድን ነው? እዚህ ያለው 5000 በላይ አባላቶቻችን ያላቸው እውቀት አለ፣ ያላቸው ሀብት አለ፣ ከገንዘብ በላይ በዚህ ሀገር ቆይታ ያካበቱት ትልቅ እውቀት አለ፣ ልምድ አለ። እሱን ተከትሎ ደግሞ የሚያውቋቸው አሜሪካኖችም ሊሆን ይችላል ሌሎች ማህበረሰብ ክፍሎች ሰዎች አሉ፣ ሪሶርሶች አሉ እና እሱን ወደ ኢትዮጵያ ብንወስደው እዛ ብዙ ለውጥ ሊያመጣ ይችላል የሚል አላማ ይዞ የተነሳ ነው እና እንግዲህ ለምሳሌ የተማርንበት ትምህርት ቤቶቻችን ማስታወስ እንችላለን። የተወሰነ መጽሐፍ ብንልክ እዛ ሄዶ ትልቅ ለውጥ ሊያመጣ ይችላል። ወይም ደግሞ ዩኒቨርሲቲ ውስጥ ብዙዎቹ ዩኒቨርሲቲዎች አስተማሪ እጥረት እንዳለ እናውቃለን። እዚህ ያለ ሰው ወደ ኢትዮጵያ ሄዶ በአንድ ወር ውስጥ በሁለት ወር ወይም ደግሞ ለረዝም ያለ ጊዜም ሄዶ እዛ ቢያስተምር እውቀቱን ወደዛ ቢያሻግር ትልቅ ለውጥ ሊያመጣ ይችላል እና እሱ ላይ መሰረት አድርገን የጀመርነው ኢኒሽቲቭ ነው እና እሱን ፋሲሊቴት ለማድረግም ኦንላይን ላይ ብዙ ስራዎች እየሰራን ነው። ኢትዮጵያ በነበረን ቆይታ ደግሞ አንድ ዝግጅት ነበረ። እንዴት አድርገን ነው ዲያስፖራ ላይ ያለውን የፕሮፌሽናል እውቀት ወደ ኢትዮጵያ የምናሻግረው የሚል ትልቅ ርዕስ ያለው ውይይት ነበረ። በዛ መድረክ ላይ ተካፍለን የበምን በዛ ላይ ምን እየሰራ እንደሆነ፣ እንዴት ተደርጎ ቢሰራ ደግሞ አገር ይጠቅማል፣ እንዴት አድርገን ወገኖቻችን እንጠቅማለን፣ እንዴት አድርገን ብዙ ወጣት ባለሙያዎችን አይቻለሁ ኢትዮጵያ ውስጥ ትልቅ ህልም ይዘው በአይቲ ቢዝነስ እየከፈቱ ያሉ ወጣቶች አሉ እና እነሱ ነው በገንዘብ እንዲረዱ በእውቀት እንዲረዱ እዚህ አንድ ማይክሮሶፍት የሚሰራ ኢትዮጵያዊ ባለሙያ እዛ አዲስ አበባ ውስጥ ያለ አንድ የአይቲ ድርጅት የመሰረተን ሜንቶር ቢያደርገው ብዙ ውጤታማ ስራ መስራት ይቻላል በሚል ነገር ነውና ሶ በዛው ይስላይ ነበር ተሳትፎ መጣን።
ከመጣችሁ በኋላ ምን እርምጃ ተራመዳችሁ? ምን አደረጋችሁ?
ሶስት ነገሮች ላይ አተኩረን እየሰራን ነው። አንደኛው ኦንላይን ፕላትፎርም እንለዋለን በአማርኛም እንደ ማስቀመጥ አላቀም። እሱ ምንድነው የሚያደርገው? በአሜሪካ ሀገር ያለውን ኢትዮጵያ ሄዶ ለመስራት ዝግጁ የሆነውን የኢትዮጵያን ፕሮፌሽናሎችን ኢትዮጵያ ውስጥ ካለው ፍላጎት ጋር ማገናኘት። እኛ ቀደም የተከስኩት መጻፎችን እየሰበሰብን ከአባላቶቻችን እዛ በመናገኘው ፍላጎት መሰረት እየላክን እንዲረዱ ማድረግ ነው። ሶስተኛው ደግሞ አጫጭርና ረጅም ጊዜ ስልጠናዎችን እናስባለን።
አሁን የጀመራችሁት ነገር የለም? ገና ለመጀመር እየሰራችሁ ነው ማለት ነው?
ነው ብዙ ስራዎችን ሰርተናል። ለምሳሌ እዛ ኢትዮጵያ ባገኘነው በሰበሰብነው ነገር ተነስተን ያዘጋጀናቸው ፕሮግራሞች ነበሩ። ለምሳሌ ዛሬ 3 ወር አካባቢ አውትሶርሲንግ ቢዝነስ ላይ ምንድነው እዚህ ሀገር ያሉ ኢትዮጵያኖች እዚህ ሀገር ቢዝነስ ወስዶ ኢትዮጵያ ላይ እንዲሰራሉ በሚል ላይ አንድ ውይይት አድርገን ነበረ። ከኢትዮጵያም ከዚህም ባለሙያዎች አሳትፈን ውይይት አድርገን ነበረ። ከሚኒስትሩ ካልድም ጋር በሰበሰብነው ኒድ መሰረት እንደውም የሚኒስትሩ ዶክተር አሚር አማን እዚህ የመጣ ጊዜ ትልቅ ፕሮግራም አዘጋጅተን በአሁኑ ክረምት ላይ እነዚህ ባለሙያዎችን እንፈልጋለን ብለው መጥተው በዛ መንደቅ ላይ እንዲያስተዋውቁ አድርገን እኛም ደግሞ አባላቶች እሱን እንዲረዱ አድርገን ወደ ኢትዮጵያ ሄደው እንዲሰሩ ያደረግንበት ሁኔታ አለ። የቡክ ድራይቭም ደግሞ በአሁኑ ሰዓት ከአባሎቻቸውና ከአንዳንድ ሎካል ላይብራሪዎች እየሰበሰብን ያለ ነው። የኦንላይን ፕላትፎርም ያልኩት እሱ ኦልሞስት እያለቀ ያለ ነገር ነው። በሚቀጥሉት ሳምንታቶች ውስጥ ይፋ እናደርገዋለን ብለን እናስባለን እና ብዙ ስራ እየተሰራ ነው። አንዳንዶቹ ነገሮች ደግሞ በደንብ ታስተውባቸው በደንብ ፍላጎት ተሰብስቦ በደንብ ለዘላቂነት ስራ ስለሆነ እየተሰራ ያለው እነሱ ጊዜ ይፈጃሉ። ግን አንዴ ካለቀ ደግሞ ብዙ ጊዜ ልንጠቀምባቸው ምንችላቸው ነገሮች ናቸው።
በጣም አመሰግናለሁኝ እንግዲህ ሽመልስ ለቃለ ምልልሱ።
እኔም በጣም አመሰግናለሁኝ። እናንተም በርቱ። ይሄ ትልቅ ስራ ነው እንግዲህ ብርጅ የሚለው ኮንሰፕት ለዚህኛ የሚቻል ነው። ደግሞ እዛ ላይ እናበረክታለን ብለን እናስባለን። አመሰግናለሁ።
እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ።
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ጋቢና ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው።
እንግዲህ ባለፈው ዓመት ሐምሌ 28/2010 ዓ.ም በጅጅጋ ከተማ የቀድሞ ፕሬዚዳንት አብዲ መሐመድ ዑመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩትና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማ ነዋሪዎች ላይ አደረሱት የተባለው ጥቃት አንድ ዓመት ሞላው።
በወቅቱ ይፋ በተደረገው ሪፖርት 7 አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፏል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው።
ጅጅጋ ተወልዶ ያደገውና ኑሮን በአዲስ አበባ ያደረገው ስራፌል ጥላይ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውነዋል ሲሉም ምሳሌ ይሰጡለታል። አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅቷል። ስራፌል ከሚያብራራበት ይጀምራል።
አጠቃላይ ሶማሌ ክልል በነበረው ግጭት ሁላችንም እንደምናውቀው ለሶስት ቀናት የዘለቀ ችግር ነበር የተፈጠረው ማለት ነው። በሰዓቱ ደግሞ ሀገሪቱ ላይ ምንም የኢንተርኔትን አክሰስም ምንም ነገር አልነበረም እና እዚህም ደግሞ ጉዳዩ የመታወቁ ነገር ብዙ እንዳልነበር አውቃለሁ። በስልክ ብቻ ነበር እዛ ካሉ ሰዎች ጋር የምንገናኘው። ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን እርስ በርስ ደግሞ የጅጅጋና የአካባቢ ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን በሶሻል ሚዲያ እንድንገናኝ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለት ነገር በማድረግም ድምፅ እንዲሰማ አድርገናል። በሰዓቱ ያን ነው እኔ በሰዓቱ አድርጌ የነበረው ነገር።
ከዛ በኋላ ኮሚቴ አቋቁማችሁ እርዳታ ያሰባሰባችሁት እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁ ስራ አለ? እስኪ እሱንም ካለ እስኪ እሱንም።
አዎ አዎ፣ ኮሚቴ ያደረገው እዛ አካባቢ ላይ ላለው ሰው ድምፅ የመሆን ስራ የሰራው እዚህ ሆኖ ከዚህ እስከ ጠቅላይ ሚኒስትር ቢሮ ድረስ በመግባት እና በማነጋገር እዛ ያለው ሰው ብቻውን እንደሆነ የማሳየት ስራ፣ የማጽናናቱን ስራ ሰርቷል። ከእሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርም ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናል በመክፈት ውጭ ሀገር ያሉ ሰዎች ጥሩ ወደ እኛ አካውንት ብር ላኩ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ የተጎዱትን ሰዎች እያጣራን ከማህበረሰቡ ጋር አንድ ላይ በመሆን የፍራንክም ድጋፍ አደረግን። ከፍራንክ አልፈንም ደግሞ ሰዎች የመረ አጠቃላይ በብር ደረጃ ሲተመ እርግጠኛ አይደለሁኝም። መጀመሪያ ላይ በእጅ
ተጎጂ ነበር በፖስታ ያርገን ስታይ ነበርው። ከዛ በኋላ በጣም የተጎጂ ተጎጂ ተባልት መረጠንና በባንክ አካውንት አወጣንላቸው። በባንክ አካውንት ተሸጠናቸው። ቢያንስ እስካሁን ለአራት ለአምስት ጊዜ እየተጠበቀን ባል እየተጠበቀን እየሰጠነ የምንገኘው። አሁንም የተወሰነ በኮሚቴ ስም የቀረበ ብር አለ። የተወሰነትም ለመስጠት አሁን ዝግጁ ነን።
ለመሆኑ ሌሎች ስለ ሱራፌል ምን ይላሉ?
ታቸው ታደለ ይባላለሁ። ናታን የምግባረ ሰናይ መንፈሳዊ ማህበር የሚባል ማህበር አለ እዚህ ጅጅጋ ውስጥ፣ ወጣቶች ማህበር። የዚያ ማህበር ሰብሳቢ ነኝ። ሱራፌል ማለት የጅጅጋ ልጅ ነው፣ ከኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅሯል። ያኔ በአደጋውና በሞቱ በሰቆቃው ጊዜ እዚህ ከነበረው ህዝብ በላይ ድምጻችን እንዲሰማ ከፍተኛ አስተዋጽኦ ያደረገ ወንድማችን ነው። ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው። ታላላቅ ሰዎችን የከተማ የጅጅጋ የምስራቅ ሀረርጌ ተወላጆችን በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኙ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞችና እህቶች መካከል ግንባር ቀደሙ ነው ማለት ትወዳለሁ። ሱራፌልን ማለት ነው።
ዘላለም እኔ እባላለሁ። ጅጅጋ ዩኒቨርሲቲ መምህር ነኝ። አሁን ላይ ደግሞ በጅጅጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራሁ እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጅጅጋ ልጆችና ጅጅጋ አካባቢ ተወልደው ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጅጅጋ ላይ የተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰባስበን እየሰራን ነበረ። በተለይ አሁን ሱራፌል በማሰባሰብ ኢንፎርሜሽን በመስጠት ያለውን ጅጅጋ ላይ እየተከሰተ ያለውን ነገር ጤኛ ኢንፎርሜሽኖችን ለኛ በማቀበል ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሀሳቡን ያቀረበው እሱ ነው። ደም ለግሰናል። ያው ወደ ኮሚቴ ፎርም ከማድረጋችን በፊት ፎርም እያደረግን ያለበት ሰዓት ላይ ይህንን እንድናደርግ ትልቅ አስተዋጽኦ አድርጓል ማለት ነው ሱራፌል። ኮሚቴያችንም ከተቋቋመ በኋላ ጅጅጋ ሁለቴ ሶስቴ በመሄድ ጅጅጋ ላይ ያሉትን የተጎዱትን በአካል በመቅረብ ማ ምን ያህል ነው የተጎዳው፣ ምንድን ነው ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቀበል የሚሉ ሰዎችን በመለየት ስራ ላይ ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው።
አሁኑ ሰዓት እንዳራያ ይሆናል ብለን የምናስበው እና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለን እስኪ እንትን ታስባለህ?
አመለካከት ለየት የሚያደርገው ነገር እንደ ወጣት ይሄ በስሜት ተገፋፍቶ ወደ በቀልና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን ከመርዳት አንስቶ ሰላምን የመፍጠር እንቅስቃሴ የተደረገው ነገር ምንድን ነው? የመለየት ስራ ነበረ። ሀበሻና ነን ሀበሻ፣ ሱማሌ እና ነን ሱማሌ በሚለው ግሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበረ። ግን ይሄ እንዳይሆን አብረን የሱማሌ ወንድሞቻችንም አብረው ከኛ ጋር እንዲሆኑ አዲስ አበባ ላይ የሚያሉ የትም ቦታ ላይ የሚያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ ለወጣቱ አርአያ የሚሆነው ነገር ምንድን ነው? ከስድብ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበክ፣ አብረን ያሳለፍነውን ነገር በጅጅጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው፣ ይሄ ሊሆን አይገባም የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ ሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር ለተጎዱ ልጆች፣ ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ ቅስቀሳ ሲያደርግ ነበር እና ይሄ ትልቅ አርአያነት ነው ማለት ነው።
በአጠቃላይ ሱራፌል ጥላዬ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ።
በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይንም ቅመራ ስልጠና ተጠናቋል። ዩኮድ ገርሊንግ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚሁ በተቋቋመው የኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና የሰጡት።
በውጭ ሀገራት የሚገኙ ሌሎች ኢትዮጵያውያንም በመሰለ ቴክኖሎጂና የክህሎት ሽግግር ተግባራት እንዲሳተፉ የሳይንስና ከፍተኛ ትምህርት ሚኒስቴር ዴኤታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ ካሉስ ጋር ከተቀናጁ የተለያዩ ክፍተቶችን መሙላት እንደሚችሉ ስልጠናውን ያስተባበሩት ተናግሯል። እስክንድር ፍሬ ተከታዩን ዘገባ ልኳል።
የዩኮድ ገርል መስራችና ስራ አስኪያጅ ቤተልሔም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል።
ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር 4 ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ፣ የመጀመሪያ ፕሮፌሰር። ከዛ ውስጥ ከስታቲስቲክስ እና ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ ዓመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባልን አይተነው አናቅም ነበረ። እንኳን በእጃችንም ነክተነው አናቅም ነበረ።
እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሚሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል።
በተለይ እነዚህ የመጀመሪያዎቹ ኢናጎሪያት የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸውም። እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል።
በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑን የምታብራራው።
በኮድ ገርል እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል፣ የቨርቹዋል ሪያሊቲ
ድሮን ማስነሳት ማለት ማለት ነው። ለምሳሌ ለአድማጮች ግልጽ ነው ማድረግ
ድሮን ማስነሳት ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው።
ተንቀሳቃሽ
ካሜራ ነው። አሁን ብዙ ጊዜ አሁን እዚህ ጋር እንደምናየው የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነው። ነገር ግን አሁን እዚህ ጋር ወደ ላይ በኮምፒውተር ተቆጣጥረን ነገር ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽም እየተሽከረከረ ለምሳሌ አሁን ክሎክዋይዝ 90 ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟላ 90 ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት ነው። ስለሱ አነሳስ በፊት አላቅም ነበረ። ጥሩ እውቀት አግኝቻለሁ።
ስለዚህ ራሽ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆን ይችላል። ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽም? ምንም
ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ምናምን ትላልቅ እንትኖች ሲኖሩ አመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም በሚገርም ማለት እንዴት ከላይ
የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበረ።
ግን እንዴት እንደሚያንቀሳቅሱት ይገርመኝ ነበር ማለት እንዴት ማንቀሳቀስ እንደምችል። ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠርን አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ
እዚህ ስልጠናው ላይ አንቀሳቀሳችሁ?
እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ
ማሳያ የምትሆን
ድሮንን አንቀሳቅሰናል።
ዩኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል፣ ስሜታቸውን አካፍለውኛል።
ቤተልሔም ከዛ መጣ ይህን ስታደረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ።
ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት።
ወል
ያደረጋችሁትን እስቲ ንገሩ። መጀመሪያ
እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች፣ ስፖንሰር ማግኘት ትችላለህ ወይ ስትለኝ፣
ባለቤቶት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዝዳንት ማለት ናቸው
ናት ስጠይቀኝ፣ እሺ ሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየቁትን አቶ አስማረ ምን አለበት ታዲያ ለአንድ ቀን
ናቸው። አቶ አስማረ ማን ናቸው?
አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው።
ጎንደር የሚገኘው
ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው በደስታ ብሎ እሱ አለኝ። ከዛ ቀጥዬ አቶ መሐመድ አደም፣ እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያውን የተቀበሉኝ፣ ሶስተኛው ወይዘሮ ስንዱና አቶ ሙልጌታ ከበደ፣ ከዛ ቀጥዬ ወይዘሮ ሮማን የኔ ባለቤት በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናደርጋለን አሉ። እነሱን አረጉ። የቀረው ኢት ዋዝ ሂስትሪ ሳየው፣ አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት
130 ተማሪዎች
ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ብሎ ደግሞ ገንዘቡ ሲሰጡኝ ደስ ነው ያለኝ። እንዴ ሌላ ነገር እኮ ማድረግ እንችላለን የሚል ሀሳብ መጣብኝ።
በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻው የመቀየር እድል አለው። እነኚህ ታዳጊ ሴቶች ናቸው አሁን ይህንን ትምህርት ያገኙት። ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው አሁን እናንተ ያደረጋችሁት ነገር። ውጭ ያለው ተቋማትን፣ ግብረሰናይ ተቋማትን፣ ወይዘሮ ሮማኔ ቴርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው፣ ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ በቅድ ደረጃ ወይስ ገና አልተነጋገራችሁ?
ገና አልተነጋገርንም። ይህንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እኮ እንዳልኩ፣ በአምስት ቀን ይህን ማድረግ፣ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል።
በስልጠናው የመክፈቻ ስነ ስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰላም ሰላም፣ ማዲንጎ ነኝ። እንግዲህ ከኔ ዘፈኖች ውስጥ ውሰጃት የሚለውን ዘፈን ጋብዣቸዋለሁ። እንደምትወዱት ተስፋ አደርጋለሁ። መልካም ቆይታ ከጋቢና ቪኦኤ።
አድማጮቻችን፣ የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን።
እንግዲህ በፌስቡክ አት ቪኦኤ አማሪክ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበርን። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቤሩ ነው። ከማዲንጎ ሙዚቃ ጋር አብረናችሁ እንለያያለን።
ደህና ደሩ። መልካም ምሽት።
Because I got you. ባይነለኝ የታገኘሽ ነበር።